የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት
በ19ና በ22 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምረ።
እስኪመለስ የቀጠለ ይመስላል።
ሁነኛ መልስ ፍለጋው
የስልጣንንና የሀብትን ክፍፍል ወደ ጎን አድርጎ ለህልውና ትንቅንቅ የተገባበት ጊዜ ነው። ይሄ ግብግብ ተጀምሯል እና ካላወቅንበት ቶሎ በእንጭጩ መፍትሄ ልናገኝለት ካልቻልን እየቀጠለ ከሄደ የሚያንዳንዳችንን ህልውና በጣም አስጊ ሁኔታ ላይ እየገባ ነው። መሰረታዊ ጉዳዮች ሳይወሰኑ ወደ ሁለተኛ ጉዳይ እንድንገባ የተዋሳብን ስሜትን ትኩረት እዛ ላይ እንዲሆን ነው። የሀገር ባለቤት ማይሆን የጋራና የግል ጉዳይ ምንነት፣ የጋራ ጉዳዩን እንዴት ማከናወን እንደሚገባን፣ የግል ጉዳዮቻችን እንዴት ጠብቀን ማሳደግ እንደሚገባን፣ በእነዚህ ላይ ማን ይወጡ የሚለው መሰረታዊ ጉዳይ ነው። በአንድ ሀገር ውስጥ
ኢህአዴግ አሁን ይህን ነገር ለመፈጸም የሚያስችል ተክለሰውነት ያለው አገር አጠቃላይ ሁኔታ ነው። አንደኛ ገፊ ምክንያት ነው። ያው ያን ሁላችንም አንደኛ ለእነዚህ ሰዎች ለባለስልጣኖቹ እንደ ዋይንድበርግ ወይም መውጫ ነገር እናዘጋጅላቸው ልናገር፣ እኛም ደግሞ እነሱን አኮሞዴት ልናደርግ የምንችልበትን አግባብ እንደኛ ማሰባል።
የአገር ጉዳይ ዛሬ የሚያነጋግራል።
እናም ስለሚያሳስቡን ጉዳዮች ሰዓቱ ከረፈደ በኋላ ሳይሆን ዛሬ
መነጋገር ለመነጋገር ያህል ብቻም ሳይሆን
ለመግባባትና አንዳች ጠቃሚ መላ ለመሻት
መንገዱ ተጀምሯል።
የዛሬውም የዚሁ አካል ነው።
የሁላችንም በሆነች ሀገር ለሁላችንም የሚበጁ የህይወት መላዎች የሚሉ ይመስላል የዛሬዎቹ የአገር ጉዳይ ባለተራዎች በወጋቸው።
የሰማችኋቸውም ተወያይ እንግዶቻችን ናቸው።
ዛሬም ተገቢ ቦታ በተያዘለት ውይይት ጠብቋቸው።
የአዲስ አበባው ሌላ የመጽሔት ወግ መስኮት ሲከፈት
ስለ ነፋስ
ምን አልከኝ? አዲሱ
ንፋሳ አወዛውዞ ይጣል ሹደኔ ይላል ንጉሴ። ዛሬ
አጣን እንድንል የሚጣራ ይመስላል።
እንዳይደርስብን ነው ወይስ እንድንደርስበት?
ለሁለቱም ይሆናል። አዲሱ እንዳለንበት ቦታ
እናም የፕሮግራም ቅምሻ ዝርዝሩን ማስተዋወቁን ለጊዜው ገታ አድርገን ፈጠን ብለን ካለምንበት እንድንደርስ ይመስላል ነገር።
አሁን ሰላምታውን እናስቀድማለን።
ጤና ይስጥልን፣ እንደምን አመሻችሁ፣ እንደምን ሰነበታችሁ ክቡራንና ክቡራት።
ከእሁድ ታህሳስ 8 2010 ዓ.ም ዝግጅቶቻችን ጋር የፕሮግራም አቀናባሪያችንን ንጉሡ ታምሬን ይዘን አዘጋጅና አቅራቢዎች
አዲሱ አበበና
አሉላ ከበደ።
እሁድ ከሆነ ዕለቱ
የራዲዮ መጽሔት ነው። ሰዓቱ
የሰዓቱን የዓለም ዜና
እናስቀድም።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ሙስና አለ የሚለውን ስጋት ተከትሎ የዩናይትድ ስቴትስ ለጦር ኃይሎቻችን ለአብዛኛው ክፍል የምትሰጠውን እርዳታ ለአጭር ጊዜ እንድታቋርጥ መንግስታችን ጠይቋል ሲሉ የሶማሊያ ጠቅላይ ሚኒስትር ሐሰን አሊ ኸይር ተናገሩ። ግልጽነትና ተጠያቂነትን ለማሻሻል ነው ብለዋል። ኬር ሞቃዲሾ ውስጥ ለጋዜጠኞች በሰጡት ቃል ዩናይትድ ስቴትስን ሙስና ስጋት ውስጥ የከተቷት የቀድሞዎቹ የሀገራችን መንግስታት ናቸው ሲሉ ወንጅለዋል። ሶማሊያ በግልጽነት መርህ መተዳደር እንዳለባት መንግስታችን ስራውን ከጀመረበት ጊዜ አንስቶ ያመነበት ጉዳይ ነው ያሉት ጠቅላይ ሚኒስትሩ ይህንኑ ለማረጋገጥ እርዳታው መቋረጥ እንዳለበት የእኛም የዩናይትድ ስቴትስን መንግስት ተስማምተውበት ቆይተዋል ብለዋል። የደቡብ አፍሪቃ ገዢው ፓርቲ ኤንሲ ተወካዮች የፓርቲውን ቀጣይ መሪ ለመምረጥ ታድመዋል። ምርጫው በሀገሪቱ የድህረ አፓርታይድ ታሪክ ወሳኝ ምዕራፍ እንደሚሆን ተገልጧል። በበርካታ የሙስና ቅሌት ክሶች የተነሳ ከፓርቲው መሪነት የሚሰናበቱትን ፕሬዚደንት ጄኮብ ዙማን ለመተካት 5000 አባላት ድምፅ ይሰጣሉ። የሀገሪቱ ምክትል ፕሬዚደንት ራማፖሳ እና የፓርቲው ጠንካራ አባል የሆኑትና ከፍተኛ የዲፕሎማሲ ተመክሮ ያላቸው ላሚኒ ዙማ ሊወዳደሩ በይፋ ቀርበዋል። በቀጣዩ ሳምንት የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ኢየሩሳሌምን ሲጎበኙ በቁጣ የተቃውሞ ሰልፍ እንውጣ ሲል የፍልስጤሙ መሪ የመሐሙድ አባስ የፖለቲካ ፓርቲ ጥሪ አቀረበ። ፋታ ትናንት ባወጣው መግለጫ ምክትል ፕሬዚደንት ማይክ ፔንስ ረቡለት ሲገቡ ማለት ለጉብኝታቸው ሲገቡ ኢየሩሳሌምና ጥንታዊዋ ከተማ መግቢያዎች ላይ በቁጣ ለተቃውሞ እንውጣ ሲል ነው ጥሪ ያደረገው። ፕሬዚደንት ዶናልድ ትራምፕ ያደረጉትንም ውሳኔ እንቃወም ብለዋል። ይህ በዚህ እንዳለ ግብጽ በተባበሩት መንግስታት የኢየሩሳሌምን ሕጋዊ ይዞታ የሚመለከት ማናቸውንም ውሳኔ ውድቅ የሚያደርግ ረቂቅ ውሳኔ በጸጥታ ምክር ቤቱ አባላት አሰራጭታለች። በቀጣዩ ሳምንት ድምጽ ይሰጥበታል ተብሎ ይጠበቃል። በመንግስታቱ ድርጅት የእስራኤል አምባሳደር ዳኒ ዳነን ግብጽ ያቀረበችውን ውሳኔ አውግዘዋል። ደቡብ ምዕራብ ፓኪስታን ኬታ ከተማ ውስጥ በከባዱ የታጠቁ አጥፍቶ ጠፊዎች ምዕመናን በበዙበት አንድ ቤተ ክርስቲያን ላይ ቦምባ ፈንድተው ቢያንስ 9 ሰው ገደሉ። በሀገሪቱ የህዳጣኑ የክርስትና እምነት ተከታዮች ቤተል ሜቶዲስት ቤተ ክርስቲያን ላይ ነው ጥቃቱ የደረሰው። ራሱን እስላማዊ መንግስት ብሎ የሚጠራው ቡድን ለጥቃቱ ኃላፊ ነኝ ብለዋል። የአውስትሬሊያ ባለስልጣናት አንድ የደቡብ ኮሪያ ተወላጅ በቁጥጥር ስር አውለን ለሰሜን ኮሪያ በኢኮኖሚ ጉዳዮች ሲሰልል ተገኝቷል በሚል ወንጀል ክስ መስርተናል ሲሉ አስታወቁ። የአውስትሬሊያ ዜግነት የወሰደው ቻን ሃን ቾይ ለበርካታ ዓመታት በኖረባት ሲድኒ ከተማ ውስጥ ትናንት ቅዳሜ መታሰሩን ነው ባለስልጣናቱ ያስታወቁት። ቾይ በገፍ አውዳሚ የጦር መሳሪያዎችን ጨምሮ በድብቅ በተንቀሳቀሰበት ተግባር ቢሳካለት ኖሮ ለሰሜን ኮሪያ በብዙ 10 ሚሊዮን ዶላሮች የሚቆጠር ገቢ ሊያስገኝ ይችል ነበር ተብሏል። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል።
የግርግዳው ሰዓት ከቆመ ቆይቷል። ጌጥ እንደሆን እንጂ ግዜን ማብሰር ትቷል።
አይተነው ባናምነው እውነት የለበትም ዋሽቷል ያለው ማን ነው?
ጨልሞ እስኪ ነጋ ነክቶም እስኪ ጨልም
ሁለቴ ልክ ነው።
ፍቅርና ጃዝ
ግጥምና ዜማ እንዲህ ካራራቀን ነይ ፍቅርን በጃዝ ልጋብዝሽ አንድ ቀን ያውም አርብ ማታ ልክ በለት ቀን በሰላሳ ዲናር ክርስቶስ ይስጠቀል በተተረተረው መልክ በጃዝ ዘልቀሽ መቅደሱ ጠብቂ 30 ብር ይዘሽ በዲናር ለሸኘው ለዚያ ለንጉሱ 30 ነው መግቢያው የቤተ መቅደሱ በጎለጎታ ላይ የመዋደድ ልዑል የመዋደድ ጌታ እርቃኑን ተሰጥቷል። እዚህ የፍቅር ፀሐይ በጃዝ ተሸፋፍኖ ኩልል ብሎ ወጥቷል። አቀንቃኝ በሌለው በዚህ በጃዝ ዓለም መሳሪያ ያልያዘ ሙዚቀኛ የለም። ጊታሩ ይጮሃል፣ ጊታር የያዘውን በልህ ጥርሱን ነክቷል። ከበሮ የያዘው ላቡ በላዩ ላይ እንደ ጉድ ይወርዳል፣ ልክ እንደ ጥሩ ሴት ስድስት አንቡድ ጥዷል። ሳክስፎን የያዘው አይኖቹን ጨፍኖ ትከሻውን ሰብቆ የለም ቅድም ሄዷል በትንፋሹ በልቆ። ያውልሽ እዚያ ጋር ኪቦርዱን የያዘ አይኑን ግራና ቀኝ እያቅበጠበጠ አየሽ፣ እንደየተሰማው እንደየህመሙ ሁሉም የሚያወጣው ጃዝ ነው ድምር ስሙ። ግጥምና ዜማ እንዲህ ካራራቀን ነይ ፍቅርን በጃዝ ልጋብዝሽ አንድ ቀን።
ምጥን ግጥም ላፍ የምጥም እንዳንል
ሁለት ናቸውና የዛሬዎቹ የተመጠኑ ላፍ የሚጥሙ ማለት ሳይኖርብን አይቀርም። አዲሱ
ጥቂት ግጥም ላፍ የምጥም ነበር የሚባለው ድሮ። ለሁሉም የመጀመሪያዋ የግድግዳው ሰዓት የገጣሚ ዮናስ አብርሃም ነች።
ዮናስ ጸሐፊ ተውኔትና ደራሲም ጭምር ነው።
ሁለተኛዋ የወጣቷ ገጣሚ የምልኢቲ ክሪዮስ ናት።
ዮናስንና ምልኢቲን ለሳምንቱ ምርጦች ለግጥሞቻቸው እናመሰግናለን።
እና የምሽቱ ቀዳሚ ዜማ
ሽበት ቦታ ማለፍ ሽበት መንደር ምነው እንደ ጠላት ለኔ ማይነገር ሰው አለፈች ቢሎኝ ተከትልሽ ነበር ባቃሽም ጥራለኝ ሳላይሽን ዝከር በዋሽበት ቦታ ማለፍ ሽበት መንደር ምነው እንደ ጠላት ለኔ ማይነገር እንዴት እንደምሆነ
ዘዋየው ደምሴን ስለ ውብ ዜማው ዜማ ውብ ይባላል
በተለይ እንደዚህ የምር ውብ ሲሆን
አዎ
ብዙአየው እናመሰግናለን አድማጮች ወደ ቀዳሚው ቅንብር ነው ምንሻገረው አንድ አመት ተኩል የዘለቀው ልዩ ቅንብራችን ያገር ጉዳይ ዛሬም በመግቢያው እንዳስተዋወቅ ነው ተገቢ ቦታ ተይዞለታል
የት ነው ያለነው
ኧረ ለመሆኑ ወዴትስ እያመራን ይሆን ስንል ጠይቀን
ሁነኛ መልስ ፍለጋው
ያሳስባሉና ያነጋግራሉ በተባሉና በአገር ጉዳይ ላይ የተለጣጠሩ ጭብጦች ዙሪያ የተያዘው ወግ ዛሬም ቀጥሏል።
እናም ስለሚያሳስቡን ጉዳዮች ሰዓቱ ከረፈደ በኋላ ሳይሆን
መነጋገር ለመነጋገር ያህል ብቻም ሳይሆን
ለመግባባትና አንዳች ጠቃሚ መላ ለመሻት
አሁን እንደ ብዙዎቹ ተስፋ ንግግርና ውይይቱ ሲሻም ክርክርን ሊያክል ይችላል በየቦታው ተጀምሯል።
በቅርቡ ሰማያዊ ፓርቲ አዲስ አበባ ላይ ያዘጋጀው ህዝባዊ የውይይት መድረክ ከዚህ የሚካተት ሆኖ አግኝተነዋል።
ይህንንም መነሻ በማድረግ ሶስት እንግዶች ጋብዘናል።
የሁላችንም በሆነች አገር ለሁላችንም የሚበጁ የህይወት መላዎች የሚሉ ይመስላል የዛሬዎቹ የአገር ጉዳይ ባለተራዎች በወጋቸው።
ምን ይደረግ ለሚለው ነገር እና የራሳችንን ሰውነት ተክለን ደን ከሰዎች ጋር ለመተባበር ለመነጋገር ከማንም ጋር ወያኔም ጋር ለመነጋገር ዝግጁ መሆን አለብን። ይሄ ጎሰኛነት አንተ ምን ትሴና መባባል የትም አያደርሰንም ወደ ኋላ ነው የሚወስደን።
ምንድነው ህዝቡ ልብ ውስጥ ያለው? ምንድነው ሸማቹ ህብረተሰቡ ልብ ውስጥ ያለው? አሁን ስለሰፊ ፖለቲካ እንደ ሀገሩ ሁኔታ ይለያያል፣ ግንዛቤውም ይለያያል። አሁን ዋናው ነገር ህዝብ ምን እያለ ነው? ስለ ፖለቲካው ሳይሆን ስለ ኑሮው ምን እያለ ነው? ምንድን ነው እየጎዳ ያለው? ምንድን ነው እያሳሰበ ያለው? ይሄንን አርቲኩሌት ማድረግ ከተቻለ ሌቨሬጅ መፍጠር ይቻላል።
የሰማያዊ ፓርቲ ባዘጋጀው ህዝባዊ የውይይት መድረክ የመጀመሪያ ሳምንት ዝግጅት ከተሰሙ ድምጾች የተወሰኑትን በማስቀደም ነበር የጀመርነው። አሁን በቀጥታ ወደ ውይይቱ እንገባለን። እንግዶቻችን ፕሮፌሰር መስፍን ወልደ ማርያም አንጋፋ ምሁርና በኢትዮጵያ ጉዳዮች ላይ ለረጅም ዓመታት በመጻፍ በተለያዩ ጊዜያት በሚዘጋጁ መድረኮች ላይ በውይይት በመሳተፍና ሌሎችንም በማበረታታት ጭምር ይታወቃሉ። በዚህ የአገር ጉዳይ ዝግጅታችን ከአንድ ዓመት ተኩል በፊት በጅማሬው ከተሳተፉ እንግዶቻችን አንዱ ነዎት። መልሰን አግኝተነዎታል። አቶ ጌታነህ ባልቻ የሰማያዊ ፓርቲ ምክትል ሊቀመንበርና የምርጫ ጉዳዮች ኃላፊ፣ አቶ ተማማ አባቡልጉ ጠበቃና የሕግ አማካሪ። እንግዶቼ ሁላችሁንም ለጊዜያችሁ አመሰግናለሁ። መነሻ የሆነን ሰማያዊ ፓርቲ ሰሞኑን እያካሄደ ያለው ስነ ስርዓት ብዙዎችን ለማነጋገር የታሰበ እንደሆነ ነው የተረዳ ነው። እስኪ መንደርደሪያውን ከዝግጅቱ ምንነት እንነሳ። የዚህን ዝግጅት መሰረቱን ለምን እንደተዘጋጀ አቶ ጌታነህ እርሶ ቢያስረዱን ባጭሩ።
አመሰግናለሁ አቶ አሉላ። ይህ ዝግጅት ኢትዮጵያን ማለት አደጋት የሚለውን ሰማያዊ ፓርቲ ማዘጋጀት ዋነኝነት ያስፈለገው እንግዲህ እንደሚታወቀው አሁን ላይ በሀገሪቱ ውስጥ በተለያየ አካባቢ የተለያዩ ግጭቶች የተነሱ ሀገር ከየትኛው በተለየ መልኩ ከፍተኛ ስጋት ላይ ነው የምትገኘው እና ይሄ አሁን እየተከሰተ ያለውን ስጋት እያንዳንዱ ዜጋ የተማረውም በእድሜ አንጋፋውም የተለያዩ እንቅስቃሴ የሚሳተፍ ወጣቱም የህብረተሰብ ክፍል ምን እንደሆነ ተያርቶ በዚህ ኢትዮጵያን የመታደግ ካለችበት ሰላም ማጣት ምጥብና ትርምስ ለመውጣት እንድችል እያንዳንዱ ሰው በነቃ ተሳትፎ ማድረግ እንዲችል በማሰብ ነው እና የመጀመሪያውን ዝግጅታችን ባለፈው ሳምንት ታህሳስ 1 ጀምረናል። የሀገር ሽማግሌዎችና ምሁራን ይህንን ሰላምና መረጋጋት በሀገሪቱ ውስጥ ለማስፈን ምን አይነት ሚና ሊኖራቸው ይችላል በሚል በስመጀመሪያም ምስለ የሚገኝና ለተዳቁ እንዲሁም ሌሎች የህብረተሰብ ክፍሎች በዛ አዳራሽ ላይ ተገኝቶ ውይይት አድርገዋል። አሁን ቀጣይ የሚሆነው ደግሞ እና የተለያዩ ሚና ማዘግ ፖለቲካ ውስጥ የሚሳተፉ ሰዎች በተለይ ጎሳን መሰረት አድርጎ ኢትዮጵያ ውስጥ የተቋቋመው ፌዴራል አወቃቀር አንዱ ሰበብ ነውና ለዩትርምስ ስልት ምንድን ነው መልኩ እንዴት ማድረግ ይበላል መያዝ እንዲቻል የሚቀጥሉት ፕሮግራሞች ላይ ደግሞ የሃይማኖት ተቋማት የሲቪክ ተቋማት እንዲሁ ሀገርን ለመታደግ ዙሪያ ላይ ሚናቸው ምን እንደሆነ ማህበረሰቡ ለማሳወቅ እነሱ ሮላቸውን በአግባቡ እንዲረዱ ለማስቻል እንዲቻል ኢኒሽቲቭን ወስደው ሰማያዊ እንግዲህ የመጀመረው ይሄ ነው። በአጠቃላይ መልኩ ሀገርን ለመታደግ ሰላም ለማምጣት ሰማያዊ እንደ ፖለቲካ ተቋም እንደዚሁም እንደ ሀገር ዜጋም ጭምር ለሚከሰተውን ነገር ምን በማድረግ ማስፈን እንችላለን የሚለው ላይ መሰረት በማድረግ ነው ዝግጅት።
መልካም አቶ ጌታነህ አመሰግናለሁ። ፕሮፌሰር መስፍን ወልደ ማርያም፣ ይሄ ፕሮግራም ገና ከጀምሩ ከአንድ ዓመት ተኩል በፊት መሰል የውጥረት ሁኔታ በሰፈነበት ጊዜ ከውጥረቱና ከግጭቶቹ ባሻገር መመልከት የሚያስችሉ ሀሳቦችን እንዲፈነጥቁ ነበር የጋበዝኖት በጊዜው። ይሁን እንጂ ያ ሁኔታ ሂደት መለስ እያለ አሁንም በዚያው መሰል ውጥረት ውስጥ ነው አገር የምትገኘው። እንዲህ ለተራዘመ ጊዜ በውጥረት ውስጥ አገር መቆየቷ በራሱ ምን አይነት ዘላቂ ችግር ያስከትላል ይላሉ? ዘላቂ መፍትሄ ለማግኘት ሁነኛ መንገድ ወይም ሁነኛ ፍንጭ አለመታየቱ የሚያስከትለውን ጣጣን መርምር። ፕሮፌሰር መስፍን፣
የኢትዮጵያ ሕዝብ ትዕግስት አለው፣ በጣም ይታገሳሉ። ይህ አንዳንዶች እንደሚሉት እንደው ልዩ ስጦታ ነው ለሕዝቡ እንደላይ በአጠቃላይ የተሰጠ ይመስላል። አሁን ግን ያለንበት ሁኔታ የእያንዳንዱም ሰው የእያንዳንዱን ኢትዮጵያዊ ማለት ነው የህዝቡን በአጠቃላይ የአገዛዙን ባለስልጣኖች የአገርንም ህልውና ፈተና ውስጥ ያስገባ እና የስልጣንንና የሀብትን ክፍፍል ወደ ጎን አድርጎ ለህልውና ትንቅንቅ የተገባበት ጊዜ ነው። ይሄ ግብግብ ተጀምሯል አልተጀመረም ማለት አይቻልም እና ካላወቅንበት ካልተጠነቀቅን ቶሎ በእንጭጩ መፍትሄ ልናገኝለት ካልቻልን እየቀጠለ ከሄደ የኢትዮጵያ ሁኔታ፣ የኢትዮጵያ ህልውና፣ የኢትዮጵያ ህዝብ ህልውና፣ የእያንዳንዳችንን ህልውና በጣም አስጊ ሁኔታ ላይ እየገባ ነው። ከዚህ ነው የኢትዮጵያ ህዝብ በሙሉ ባለስልጣን የሆኑትም ሁሉ ተግተው መፍትሄ ለማግኘት መሞከር አለባቸው የምለው።
መልካም ፕሮፌሰር መስፍን፣ ውይይቱ ስለሚያሳስቡ ጉዳዮች ሰዓቱ ከመርፈዱ በፊት አሁን ሊደረጉ የሚችሉ ተጨባጭ እርምጃዎች ቅድሜ ለህልውና የሚደረግ ትንቅንቅ ካላወቅንበት አደጋ የሚያስከትል ብለውታል። ያን ከወዲሁ ለመታደግ የሚያስችል ሁሉም ሊያደርጋቸው በሚችላቸው ጉዳዮች ላይ በየቤቱ እንዲነጋገር ነው የዚህ ፕሮግራም ዓላማ። ወደ አቶ ተማም ከመሻገሬ በፊት ከዚህ ቀደም ብዬ እንደጠቀስኩት በመግቢያው ውስጥን መመርመር የሚያስችሉ መሰል ሐሳቦችን ፈንጥቀዋል፣ በስልጣን ላይ ያሉትን ኃይሎች ጨምሮ። ይሄ ለህልውና የሚደረገው ትንቅንቅ ጀምሯል ያሉት አደጋው እንዳለ ሆኖ የሚፈልገው ነገር ካልተደረገ የሚመጣው ጣጣ እንዳለ ሆኖ በግለሰቦች ደረጃ ሊደረጉ የሚችሉ ሐሳቦችን እስኪ መመልከት እንሞክር። በውይይቱ ላይ እንዳነሱት
ግለሰቦች ለኔ ሁልጊዜም እንደምለው ጥላቻ ስሜት፣ የመናናቅ ስሜት፣ በመነጋገር አለመፈለግ፣ እነዚህን ሁሉ አስወግደን ይህን ይደርሳል ለሁሉም በደህና በሰላም በፍቅር ለመወያየት ለመወቃቀስ ይቻላል። አሁን ግን ከውስጣችን ያለውን በውስጣችን ያደገውን ጥላቻ ነቅለን ራስ መጽዳት ያለብን ይመስለኛል። ሁላችንም ከላይም ከታችም ይሄ ጽዳት ካልተደረገ ይሄ መንፈስ የፍቅር የመስማማት አብሮ ለመሄድ እጅ ለእጅ ተያይዞ ውሳኔ ካልተደረገ ውስጣችን ቆሽሾ ውስጣችን ተበላሽቶ አብረን መቀጠል በፍጹም አንችልም እና እያንዳንዱ ሰው የራሱን ውስጥ የራሱን ሁን ነፍሱን መመርመር አለበት፣ ማጽዳት አለበት።
ራሱን መመርመር አለበት፣ ማጽዳት አለበት ብለዋል ፕሮፌሰር መስፍን። በዚህ ሰዓት ፕሮግራማችን የሚከታተሉ በዜጎች ድርሻ እንኳን ሊደረግ የሚችሉትን ነገሮች እንዲመለከቱ እድል እንደሚሰጥ ተስፋ እናደርጋለን። በኃይል ላይ ያሉት፣ በስልጣን ላይ ያሉት ለእነኚህ እርምጃዎች ወሳኝ ሚና ሊጫወቱ የሚችሉት ምን ማድረግ አለባቸው የሚለውን በዝርዝር እንመለከታለን። አቶ ተማም ወደ እርስዎ ልሻገር። ጠበቃና የሕግ አማካሪ ኖት። ግጭቶች በታዩባቸው ጭምር የፖለቲካ ተዋናዮች የሆኑ በሀገሪቱ በህጋዊ መሰረት የሚደረጉ የፖለቲካ እንቅስቃሴዎች የሚሳተፉ ተወንጅለው በተከሰሱባቸው ወቅት ለረጅም ዓመታት በተከላካይ ጠበቃነት ቀርበው ያውቃሉ። ዛሬም የዛ የፖለቲካ ትርምስ አልወጣምና ዛሬ የሚታየውን በተለይ ፖለቲካውንና በፖለቲካ ውስጥ ተዋናይ የሆኑ ግለሰቦች ዛሬ ከሚገጥሟቸው ወይም በስር ላይ በመሆናቸው ሰዎች በቅዋም የሚነሱበትን ሁኔታ ጨምረው እስኪ ከህግም አንጻር ሊፈጠሩ ሊደረጉ ከሚችሉ አማራጮችም አንጻር እንዴት ይገመግሙታል?
አመሰግናለሁ። ይሄ አሁን እናንተ እያዘጋጃችሁ ያላችሁት የሀገር ጉዳይ የሚለው ፕሮግራም ጥሩ ርዕስ ያለው ጉዳይ ነው። በህግ ቋንቋ ተቋሚዎች ከዜጎች ላይ ሀገር የሚቀሙት እንግዲህ ያው የሀገር ጉዳይ የሁሉም ጉዳይ እንዳይሆን በማድረግ ነው። የተወሰኑ ምርቶች ብቻ ጉዳይ እንዲሆን በማድረግ ነው እና መሰረታዊ ጉዳዮች ሳይወሰኑ ወደ ሁለተኛ ጉዳይ እንድንገባ የሰው ሀሳብን፣ ስሜትን፣ ትኩረትም እዛ ላይ እንዲሆን ነው። እንግዲህ መሰረታዊ ጉዳይ የሚባሉት የሀገር ባለቤት ማይሆን፣ የጋራና የግል ጉዳይ ምንነት፣ የጋራ ጉዳዩን እንዴት መከናወን እንደሚገባን፣ የግል ጉዳዮቻችን እንዴት ጠብቀን ማሳደግ እንደሚገባን፣ በእነዚህ ላይ ማን ይወቅ የሚለው መሰረታዊ ጉዳይ ነው። በአንድ ሀገር ውስጥ ምን ማለት ነው? ሀገሩ ቋሚ ባለቤት ያስፈልገዋል። እንግዲህ በጽንሰ ሀሳብ ደረጃ እውነቱም ቋሚ የሆነው ህዝብ ነው። ስለዚህ ህዝቡ የሀገሩ ባለቤት በማድረግ ነው አንድ ነገር መጀመር ያለበት። በአንድ ሀገር ውስጥ ይብን በዛ መልኩ ባይጀመር እንኳን ወደዛ ነው ማደግ ያለበት። የህዝብ የሆነ ህገ መንግስት ኖሮ በዛ መሰረት የቆመ ስርዓት፣ በዛ መሰረት የቆመ ተቋም፣ በዛ መሰረት የቆመ መንግስት መኖር አለበት። ስለዚህ የኢትዮጵያ መሰረታዊ ነገር ከዛ የሚነሳ ነው። አሁን የህዝቡ እንግዲህ ህጋዊና ትክክለኛ የልጅ ጥያቄ የሚባለው ወደ እነዚህ የሚወስደው ነው። አሁን እናንተንም ፕሮግራም ወደ ነጻነት የሚወስድ ፕሮግራም አይነት አድርጌ ነው የሚወስደው። ምክንያቱም የአገር ጉዳይ የሁሉም ጉዳይ በሚሆንበት ጊዜ፣ ህዝቡ በአገሩ ሀብትና እድል ላይ ያለውን መብት በሚጠይቅበት ጊዜ፣ እነዚህ የማንኛውም ከጫፍ እስከ ጫፍ ያለው የህዝብ ጥቅም አንድ መሆኑን፣ ፍላጎቱም አንድ መሆኑን በዚህ ረገድ ማለት ነው የሀገሪቷ ጉዳይ ጋር አካፋይ ሆኖ ተወስዶ እንቅስቃሴ በሚጀመርበት መልኩ ነገሮች ተስተካክሎ እንዲሄዱ የመቀየጫ ደወል ይመስለኛል። አሁን ያለው የህዝብ መነቃቃት የመብት ጥያቄውም ደግሞ እየተደረገ ያለው ኢትዮጵያን አሁን ከገባችበት ከተባለ እንግዲህ አሁን ገባችበት የሚባለውን ነገር እኔ በእርግጥ እንግዲህ እንደዛ ነው ብዬ ማለት አልችልም። ግን ህዝቡ መነቃቃት እያሳየ ነው። እነዚህ መነቃቃቱ የነገሮች መገለባበጥ የፈጠረው ነው ወይም ነገሮች በትክክለኛ ተገቢ ቦታቸው ባለመመለሳቸው ከመሀል ተቆርጦ በመጀመራቸው የመጣ ጉዳይ ስለሆነ ወደዛ በመመለስ ብቻ መፍትሄ ይመጣለት የሚችል ነው ብዬ ነው የማምነው።
መልካም፣ ዝርዝሮችን እንመለከታለን። የአገር ጉዳይ የሁሉም በሆነበት ይላሉ አቶ ተማም። የዚህ ፕሮግራምም መሰረታዊ ዓላማ የሁሉም የሆነች ሀገር የምትኖርበት ላይ የሐሳብ ልዩነት ያላቸውን ጭምር እንዲወያዩ እንዲነጋገሩ ወደ አንዳች ሁነኛ መላ የሚያመሩ ጎዳናዎች እንዲቀየሱ ነውና ከዚህ በቀጥታ ወደ አቶ ጌታነት ልንጠቅ። አቶ ጌታነት አሁን የምታካሄዱት ውይይት የሐሳብ ልዩነት ያላቸውን ወገኖች ሁሉ የጋበዛችሁበት መሆኑን ተረድተናል። የዚህ ንግግር ወይም የሐሳብ ልውውጥ ካደጋ እንዲያድን ነውና ምን ያህል ተስፋ ታደርጋላችሁ? የጋራ ሀገራችን የጋራ ቤታችን ናት። መጪው አደጋ መከላከል ምን ይችላል ከተነጋገርን ከተወያየን ነው የሚለው ስሜት ምን ያህል ተስፋ ሰጥቷችኋል? አድማጮች በአገር ጉዳይ ልዩ ቅንብር ከሶስቱ ምሁራኖቻችን ጋር የያዝነውን ወግ ጀምር አደረግን እንጂ አልቋጨንም። በቀጣዩ ሳምንት ቀናት ተከታዩን ይዘን እንመለሳለን። ለአሁኑ ግን እንግዶቻችንን ፕሮፌሰር መስፍን ወልደማርያምን፣ አቶ ጌታነ ባልቻንና አቶ ተማም አባ ቡልጉን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
አሁን የአዲስ አበባ መስኮት
ሊከፈት ነው።
አቤት ንፋሱ ገፍትሮ ሊጥለን ነው። ስለ ንፋስ ነው ዛሬ አለ።
ንፋስ ወደ ፈለገበት ሊወስድ ይችላልና የትኛው ንፋስ ነው? ስለምንድን ነው ከንጉሴ መስማል ሊኖርብን ነው?
ንፋስ አወዛውዞ ይጣልሽ ወደ እኔ ጥሩ ነገር ነው።
ልክ ዛሬ 8 ቀን ሆነው ወርሃ ታሳስም ከባተ የኔም መስኮት ተከፈተ። ልጆች ሆነን ገና ምኑንም ሳናውቀው የሰርግ ዘፈን መጫወት እንወድ ነበር። ወለቤ ወለቤ ነይ ማረቤ ወለቤ ወለቤ ነይ ማረቤ ለበኔ 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 ነፋሳ ወዛውዞ ይጣልሽ ወደኔ ለበኔ ለበኔ ስለ ሰርግ ሳይሆን ዛሬ ወቅቱም አይደለምና ስለ ነፋስ ላጫውታችሁ ፈልጌ ነው ለበኒ 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 የዛሬ እንግዳይና በትዝታ የማስተዋውሰው ዳዊት ይባላል በቅጥል ስሙ ዳዊት ነፋስ ዳዊት ነፋስ አዲስ አበባ ስታዲየም ዙሪያ ይታወቃል የስፖርት ደጋፊዎች ሁሉ የሁሉም ቡድኖች ዳዊትን ያውቁታል ዳዊት ነፋስ ይሉታል እሱ ግን የቅዱስ ጊዮርጊስ ቡድን ደጋፊ ነው። የቅዱስ ጊዮርጊስ ቡድንን አርማ ከራስ ጸጉሩ እስከ እግር ጥፍሩ ለብሶ ባርኔጣውን አድርጎ ኳስ ጨዋታ ባለባቸው ቀኖች ሁሉ የስታዲየሙን ዙሪያ ከጥርኝ ሆቴል ተነስቶ መልሶ ጥርኝ ሆቴል ድረስ እየተመላለሰ የስፖርት ደጋፊዎችን ያዝናናል። ዞሮ ዞሮ ግን እሱ እዛው ጊዮርጊስ ቡድን ላይ ነው ያለው ደጋፊነቱ። ዳዊት ይጫወታል ይናገራል እናሸንፋለን እንረታለን ድል አርገን እንገባለን የዘንድሮ ዋንጫ የኛ ነው ይሄናል ግብ እናገባለን አቤት ዳዊት ነፋስ ይናገራል ብዙ ይናገራል ደግነቱ ድምጹ ብዙ አይሰማም ደካማ ነው አንዳንድ ጊዜ ግን እንደ ቆጣ ሲል የጮህ እንደሆነ ትንሽ ይሰማል ዳዊት ነፋስ በእግሩ ወደ ላይ እየዘለለ አንዳንዴም እየደነሰ እየጨፈረ እስክስ እያለ በየግሮሰሪዎቹ በየሆቴሎቹ እየገባ ደጋፊዎቹን ሁሉ ከጨዋታ በፊት ያዝናና ነበርና በጣም ይታወቃል ዳዊት ነፋስ። ዳዊት ነፋስን ያነሳሁት እሱ ምክንያት ሆነኝና ያሁን ያዝነው የመጽሐፍ ወቅት የነፋስ ባህሪ የሚሰለጥንበት በመሆኑ ዛሬ ስለ ነፋስ ላጫውታችሁ ፈልጌ ነው። ዳዊትን ዳዊት ነፋስ ይያልኩ ያነሳውት ያሳዝናል። ዳዊት ነፋስ ዛሬ በህይወት የለም። ዛሬውን የስፖርታዊ ጨዋነት መጓደል ዳዊት ቢያይ ኖሮ ምን ይል ነበር? ምን አይነት ዜማ፣ ምን አይነት ጨዋታ፣ ምን አይነት ንግግር ያፈልቅ ነበር ይያልኩ አስባለሁ። እስቲ እንግዲህ ወደ ነፋስ መለስን በልና ለኢትዮጵያ ታሪኳ ነው መልኳ የተሰኘው መጽሐፍ ነፋስን በብዙ መልኩ ይዘረዝረዋል። ለምሳሌ ሲልቢባ የሚባል ነፋስ አለ። ሲልቢባ ማለት ልክስክስ ነፋስ ማለት ነው። ከዛ አውሎ ነፋስ ነው ብዙዎቻችን የምናውቀው። ይህ ደግሞ ጥቅል ነፋስ በመባል ይታወቃል። የዩሪክ አሲድ ሰዎች ለነፋስም ሪህ አለው ባትሉ ለበሽታ መከሰት ብዙ ጊዜ ምክንያት የሆነ ሪህ የሚባል ነፋስም አለ። በጣም የበረታውና ያየለው ነፋስ ደግሞ ጠሮ የሚባለው ነፋስ ነው። ባህር የሚያናውጥ መርከብ የሚገለብጥ ነው ጠሮ ነፋስ። የምረትና የማዓት ነፋስም አለ። ለመሆኑ ነፋስ ለገበሬው ምንድን ነው?
ጠቃሚነቱ ይበልጣል። እህልን ተገለበው ማበጠሪያችን ነው። ግርድ የሚባል አለ። ግርዱና ገለባውም ደግሞ የሚለይበት ደረጃ ይደርሳል። ገበሬ በአሁኑ ወቅት አይደለም ሰውም ማናገር ቀና ብሎ እንኳ ሰውም ለማያትም የሚቸግርበት ሰዓት ነው። የአዝመራ ወቅት ነው እና ንፋስ በጣም ጠቃሚ ነው። ጉዳትም ቢኖረው እንደውሎ ንፋስ እየተመለመለ ቤትን ያነሳል፣ ቆርቆሮ ይነቅላል፣ አንዳንድ ነገሮችን ያጠፋል። ገበሬው ጠቃሚነቱን የሚያመሰግነው ያንን ተቋቁሞ ነው። ጥቅምት እላለሁ ጥቂት፣ በህዳር እላለሁ ዳርዳር፣ በታሳስ እስሩ ድረስ እያል እንዘምረዋለን። ታሳስ ጥጋብ ነው እና ገበሬውም አረፍ ብሎ ተንፈስ ብሎ የሚጠጣበት የሚበራበት ወቅት ላይ ነው። ይህን ይመስላል ይሄ ወር። አሁን ገበሬው ዘንድሮ ንፋስ ይህን ያህልም አይደለም፣ ብርዱም ትንሽ ጋብ ያለ ነው። እንደ ድሮ ደብረ ሀመር ሳይሆን አሁን መካከለኛ አየር ላይ ነው ያለው እና ቆንጆ ወር ነው ብለን እንገምታለን።
አስተያየቱን የሰጡን አቶ አርጋው ኃይለ መስቀል ናቸው። ሌላው ገበሬ ደግሞ የሸዋ መኮንን ስሻህ ነው።
ንፋስ የሚጠቅመን በታሳስ ነው። ከዚያ ወዲህ የነፈሰው ንፋስ እህል ቀጭጭብናል፣ ብርድ ይመታብናል። ብዙ አንፈቅደውም ለገበሬ ተፈላጊ አይደለም። ስለዚህ ታሳስ ጥር የካቲት የማምረሻ ሰዓት ስለሆነ ንፋስ በመጠኑ ተፈላጊ ነው የሚል ነው ማስቀምጠው። አጨዳ ወቅት አሁን በዛሬው ወቅት መብራት አለ። በመብራት ሰባትም ስምንትም ከዚያም በላይ ከአንበታች እየሆንን እስከ ስምንት ሰዓት ድረስ አጨዳ ላይ ነው የምናድረው። አዎ።
ለምን?
የአዝመራ ችኮላ ዝናብ እንዳይመጣ ከዝናብ ለማሸሽ ለመጠንቀቅ ተብሎ ነዋል። በባትሪ ነው የምናሄደው። በባትሪ ይሰበሰባል፣ ገሚሶ ይጎቻል፣ ግማሹ ያሄዳል። ይሄ ነው። ወደ ቤቱ ሲገባ ሆታ እየጨመረ እየተሸከመው ይሄዳል። ውድማ ያቀርባል። ይሄ ነው።
ይጎቻል ማለት
ይጎቻል። አንድ ላይ ማከማቸት ነው። አንድ ላይ ይቀመጣል። ዝናብ አይነኸው፣ ቢጥልም አይነካው።
አመሰግናለሁ አቶ የሸዋ መኮንን ሲሻህ፣ አቶ አርጋውንም ጨምሬ። በሉ እንግዲህ የዛሬ ፕሮግራም እዚህ ላይ ይፈጽማለሁ። የዛሬ 15 ቀን እንገናኝ። ደህና ሁኑ።
አዲሱ ጥያቄ ልትጠየቅ ነው?
ጠይቅ።
የንባብ ፍጥነት እንዴት ነው?
የሀገር ጉዳይ እንደምን ለመትሮኛ ሚና መዛወታለሁ። ከመጪው ያስታቀና ፕሮግራም ተደምጦ በአንተ ጋብዞ ቀጠሮ አልሰጠንም። በዚህ ጊዜ በቀረሙ
የለም የለም፣ ይበቃኛል።
በጣም ፈጣን
ከቅድሙ የንጉሴ ንፋስ ሁሉ የሚፈጥን ነው። ታዲያ አዲሱ የምናስተዋውቀው እንግዳችን ስለ ንባብ ፍጥነት አይደለም። የንባብ ፍጥነት እንኳን አሁን አንተ ባሳየህን ግልቢያ ሊደረግ የሚችለውን ያህል የአጻጻፍ ፍጥነቱ ያስገርማል። እናም እንድንነጋገር ያደርጋል።
ጥሩ። የንባብ ፍጥነት ብትል በጣም ፍጥነታቸው አስገራሚ የሆኑ አንባቢዎች አሁን ስመጥራት ባያስፈልገኝም ከላይ እስከታች ገጽ እንዲህ አየት ታደርገው ማንበብ ደግሞ ገለጥ ያደርጋሉ። ከላይ እስከታች አየት እንዲህ ፍጥነት ያላቸው አንባቢያን አለ።
አዲሱ ሌላ ቦታ ይወስድንና ከእንግዳችን እንዳንነጥቅ ሰዓት እንዳንቀማ እንጂ ባጭሩ ያልከውን ለማጉላት አንድ ሁለት ነገር ልበል። አንደኛ ይሄ የንባብ ፍጥነት እንደ ጥበብም ልክ አሁን አንተ እንደገለጽከው ፎቶግራፊክ የሆነ በአንድ ጊዜ አየት አድርጎ ብድግ የሚደረግበት አይነት አደራረግ ፈጣን ንባብ እንደ ትምህርትም ለብዙ ነገር ይረዳልና። ታዲያ ወደ ወጋችን ስንመለስ በንባብ እንኳን አንድ መጽሐፍ ይዘው ሰዎች ብዙ ጊዜ የሚቆዩትን ያህል ወዳጃችን ለመጽሐፉም ጊዜ የፈጀበት አይመስልም። ቁጥሩ ምናልባት ካላስደነገጠ
60 ዓመት አልሞላው።
በፍጹም አልሞላው።
የኔ ቅድሟ ንባብ ምን ውስጥ ተመደበች?
ይሄ ንባቡን የፍጥነቱን የምናሳምረውን ያህል ታዲያ ቀድም አንተ ለጨዋታ ያደረግከው ስለሆነ ነው ብዙም ሳንል ያለፍ ነው። መረዳትም ይፈልጋል። ያነበብከውን ውስጥ ማስቀረትህንም ትፈልጋለህ። እና ማንበብ ብቻ ሳይሆን ምን ያህል ተገነዘብ ነው ስላለ አንዳንድ ደጋግሞ የሚያነቡ ሰዎች ምክንያታዊ ናቸው። ጭምቅ ድቅቅ አድርገው የጥናት የሚመስል አይነት ንባብ ያነባሉ። ልብ ወለዱን ሲያነቡ ከታሪኩ ጋር ለመዋሃድ የሚሞክሩ ይመስለኛል። ቶሎ የሚገባውም እና የሚይዝም አለ። ታዲያ የ17 መጽሐፍት ደራሲው እንግዳችን እንዴት አድርጎ እንደተጻፈለት ፍጥነቱ የድርሰት ጥራቱን አውቆ ደርሶበት ይሆን? ይህን ሁሉን እንነጋገራለን።
መልካም ነው። ጥሩ ነው።
አለማየሁ ማሞ የበርካታ መጽሐፍት ደራሲ፣ በቁጥርም በስምም ለመጥራት የምንቸገር ይመስለኛል። እንዲሁም በጋዜጠኝነት ሙያ ኢትዮጵያ ውስጥ አገልግለህ ነው ወዲህ ወደ ዩናይት ስቴትስ የመጣኸው። ዛሬ ምጥን ነገር ግን በተከታታይ የመጽሐፍት ይዘት ላይ የምንነጋገርበትን ወግ እንደው ለመንደርደሪያ እንዲሆነን ነው። ኑሮ በአሜሪካ በምክንያት ጎላ ብሎ የሚታይ መጽሐፍ ይመስለኛል። በርካታ ናቸው ስል ሶስትም አራትም ወይም ብዙ ከዛ ያላለፈ ሊመስል ይችላልና ለመሆኑ ምን ያህል መጽሐፍት ለንባብ አብቅተሃል? አለማየሁ፣
አመሰግናለሁ። አሉላ፣ አሜሪካ በኖርኩባቸው 16 ዓመታት የአገር ቤቱን ሳይጨምር 16 መጽሐፍትን አሳትሜያለሁ። በአማካይ በአመት አንድ ማለት ነው። እንግዲህ ደግሞ 2018 በአውሮፓውያኑ አቆጣጠር እያንኳኳ ስለሆነ እንዲሁ 17ኛውን መጽሐፍ ጨርሼ የአርትኦቱን ስራ እየሰራው ነው። ስለዚህ መጽሐፍቱ 16 ናቸው ማለት ነው።
በመግቢያችን ከአዲሱ ጋር እንደረደራለን። በኋላ ስለምትሰማው እንደምትሰማው አድርጌ ላስብ። ምናልባትም ለንባብም እንኳን ገነን ካደረግኩት ጊዜ በማይበቃበት ሁኔታ ውስጥ ነው ለመጻፍ የቻልክ የሚመስለው እና አመታቱ እየሞሩ ነው። 16 አመታት በአንድ አመት አንድ መጽሐፍ ማሳተም አለብኝ የሚል ቁርጥ ያለ አቋም ላይ ከመድረስህ ነው ወይስ የመጽሐፍቱ ሀሳቦች እየመሩህ ነው 16ቱ ጋር ያደረሱ?
ሁለቱም ነው አሉላ፣ ሁለቱም ነው። በመጀመሪያ የሚመጡት ሀሳቦች ናቸው። አንድ ምሳሌ ልስጥ። 2018 ላይ የማሳትመው መጽሐፍ ውስጥ እናንብ ብዬ የሰጠሁትን የሴሚናር ወረቀት ሰግስጌው ነበረ እና ከ350 እስከ 400 ገጽ መሄዱን ሳይ ይሄ እናንብ እኮ ራሱን የቻለ ትልቅ ጻፍበት የሚገባ ጉዳይ ነው እና ነጥዬ ላውጣው ይገባል ብዬ አስብ። ተመልከት እንግዲህ አሁን የ2018 የመጽሐፍ እቅድ በአመት አንድ መሆኑ ቀርቶ ወደ ሁለት ዘለለ ማለት ነው። ስለዚህ የሚመሩኝ ሐሳቦቹም ናቸው። አንድ ሁለተኛ እኔ የሚያረኩት ውሳኔ ነው። አንድ ቀን ቁጭ ብዬ ተራ ሂሳብ ሰራው። በአመቱ 365 ቀናት አሉ። በቀን አንድ ገጽ መጽሐፍ ብችል አንድ ገጽ በአመት 365 ገጽ ያለው የዳጎሰ መጽሐፍ አሳተምኩ ማለት አይደለም ወይ ብዬ አሰል ነው። ከዛ ነው ተነስቼ ለራሴ ቃል የገባሁት። እና በእርግጥ በየቀኑ መጽሐፍ ላትችል ትችላለህ በተለያየ ምክንያት፣ ግን ስትመጣ ማካካስ ነው። እንደዛ እያደረግኩ በመሄዴ ነው ይህንን አካሄድ መጠበቅ የቻልኩትና ቁጥሮቹም አንገት ለአንገት የተያያዙት።
መልካም አለማየሁ፣ ገፋ ተደርገው የሚጠየቁ ሁኔታዎችን ያለው አሁን ባነሳቸው ጉዳዮችም ብቻ ቀደም ብዬ እንዳስተዋወቅኩት ይሄ መንደርደሪያ ወግ ነው እና ደግ ደጉን ቀለል ቀለል ያለውን ላንሳ። 16 መጽሐፍ ለመጽሐፍና ወደ 17ኛው ለመሄድ የተንደረደርክበትን ለራስህ የሚያስቀምጥከውን መመሪያ እንበለው እንደ አቋም ቁርጥ አድርግ የወሰድከውን ሀሳብ ነግረህናል። በቀን ውስጥ አንድ መጽሐፍ ምናልባትም ቀላል ሊመስል ይችላል በዛች መንገድ ብቻ ሲታይ፣ ነገር ግን የቤተሰብ ህይወት አለ። የአሜሪካን አገር ህይወት በራሱ ለመኖር በሚደረጉ ግብግቦች ብቻ አዳጋጅነቱ ብዙ የሚነገርለት ነውና በዚህ ደረጃ ይህን ያህል ቁጥር ባለው የጽሁፍ ስራ መጠመድ እንዴት ቻልክ? ቤተሰባዊ ህይወት፣ ልጆች፣ ቤተሰብ አለ ሆይ? እግረ መንገድህን ትነግረናለህ። በአንድ መድረክ ተገኝቼ የቤተሰቦችህን አስተዋጽኦም ስትገልጽ ያደመጥኩበት አጋጣሚ አለና አያይዘህ እሱንም ንገረን። አሁንም እንዴት ይቻላል እያልኩህ ነው።
መልካም ነው እንግዲህ ተችሎ ያየሁት በሁለት ምክንያቶች ይመስለኛል። ግን አስቀድሜ ይሄን ያልከውን ነገር ትንሽ ልንከው። እንደ ማንኛውም የቤተሰብ አስተዳዳሪ የሁለት ልጆች አባት እና ባለትዳር ነኝ። አቅርቦት ይመለከተኛል። ስለዚህ በሳምንት 40 ሰዓቶች እሰራለሁ። ሙሉ ጊዜ ነው የሚሉት እዚህ ሀገር። እሱ እንደገና እማራለሁ። እርግጥ ለትምህርቴ በአካል ወደ ክፍል መሄድ የለብኝም፣ ሁሉ በድረገጽ ነው። ተማሪ ነኝ።
ምንድን ነው የምታጠናው?
አሁን እያጠናው ያለሁት አጠቃላይ እውቀት ወይም ኢንተርዲሲፕሊናሪ ስተዲስ የሚሉት ነው እና በሚቀጥለው አመት መጀመሪያ የመጀመሪያ ዲግሪን አገኛለሁ። ከዛ በኋላ ወደ ሁለተኛው ዲግሪ ስሄድ ግን በአገልግሎትና በአመራር ጉዳይ ላይ የሚቀጥለውን ዲግሪ ለመስራት እያሰብኩ ነው፣ ግን ገና አልወሰንኩ እና እነዚህን ሁሉ ተሸክሜ ነው በተረፉ ሰዓቶች የምጽፈው። ከጓደኞቼ ጋር አንዳንዴ የቀኑ 24 ሰዓት አልበቃ ካለ ከሚቀጥለው ቀን ተበደረ እያልኩ ቀልዳለሁ። አካሄዴ እንደዛ ነው እና እንዴት ተቻለ ላልከኝ ግን ዋና ምክንያቶች ብዬ የምላቸው ሁለት ናቸው። አንዱ መጽሐፍ ለአንተ ምንድን ነው? ለአንዳንዶች መጽሐፍ መዝናኛ ነው። ለአንዳንዶች መጽሐፍ ጊዜ ማሳለፊያ ነው። ለአንዳንዶች መጽሐፍ ደግሞ ምን ልስራ ብለው ስራ ሲፈቱ የሚያደርጉት ነገር ነው። ለእኔ ግን መጽሐፍ ጥሪ ነው። የህይወት ጥሪ ስለተሰጠኝ መጽሐፍ አለብኝ። ይሄ እንደ መልህቅ የያዘኝ ነገር ነው፣ ሊሰመርበት ይገባል። ሁለተኛው ካልኩ ነገሮች አንጻር ማይካደው ረድኤተ እግዚአብሔር ነው። የእግዚአብሔር እጅ በአንተ ላይ ከሌለ እንደዚህ በብዙ መስኮች ውጤታማ ልትሆን አትችልም። ማለት ሙሉ ጊዜ ሰርተህ ቤተሰብ አስተዳድረህ ትምህርትን ተከታትለህ እንደገና በደራሲነት ልትታወቅ አትችልም። ስለዚህ ሁለተኛውና የማይታለፈው ሚስጥር ረድኤተ እግዚአብሔር ነው ብዬ ነው የማስበው።
ግሩም ነው አለማየሁ። የመጽሐፍትህን ገጾች ገለጥ ገለጥ እያደረግን መነጋገር ይጠይቃል። የብዛታቸውን ያህል ይዘቱንም መፈተሽ ይጠይቃል። አድማጮች በዚህ ሰዓት ምናልባትም እንድንጠይቀው፣ እንድንመረምር፣ እንድናነሳ የሚያደርጉት ጉዳይ ይመስለኛል። ለማስታወቂያ ያህል ነው የጀመርነው እና ትውውቁን እስኪ በርዕሶችም እንግፋ። የተንኳኳብህ ይመስለኛል፣ ጊዜ ልስጥህ?
ግድ የለም።
እስኪ በርዕስም ገፋ እናድርግ። የመጽሐፎችን አንተም ራስህ ለመዘንጋት የምትቃረም መሆኑን ከቃለ ምልልሳችን በፊት ገልጸህልኛል። 16 መጽሐፍት ናቸውና እስኪ ዋናዋን የሚመጡልህ ዋና ማለት ያስቸግራል። 16 መጽሐፍት ያንተ ድርሰቶች ናቸውና በርዕስ ደረጃ እንኳን አስተዋውቀን።
እሺ፣ ርዕሳቸውን ልናገር። ማስታወሻዬን አውጥቼ ይዣለሁ። ብዙ ቦታ በቃሌ ልናገር ሞክሬ ሁለቱን ወይም ሶስቱን እየረሳው አንዳቸው እንዳላስቀይም መጠንቀቅ ጀምሬያለሁ።
መጽሐፎችን እንዳታስቀይም ነው የምትለኝ?
አዎ፣ መጽሐፎቼ ብዙ ባለመነሳት ቅያሜ እንዳያመጡ
መልካም።
ከአንድ እስከ 16 ብጠራቸው፣ አንድ የማዕበል መንገደኞች፣ ሁለት የብርታቱ ሚስጥር፣ ሶስት እና አራት የዘመኑ ሰውና ለተሰጠኝ እድሜ፣ ሁለቱም የግጥም ስብስቦች ናቸው። አምስት ቅድስናን መፈለግ፣ ስድስት እነማን ነበሩ፣ ሰባት ያነሳኸው ኑሮ በአሜሪካ፣ ስምንት የህይወቴ ፈርጦች ወይም ክፍል አንድ የህይወቴ ታሪክ ነው፣ አስር ይቅር በሉኝ፣ 11 ምን ልታዘዝና ሌሎች ሰባት አጫጭር ታሪኮች፣ 12 የገበታ ወጎች፣ 13 ታላቁ ሩጫ፣ 14 ልጆች የእግዚአብሔር ስጦታዎች፣ 15 የብዕር ትሩፋት የማህበራዊ መገናኛ ብዙሃን ጽሁፎች ስብስብ ነው፣ 16 የንስር መንገድ እና ሌሎችም አጫጭር ታሪኮች የሚሉ ናቸው።
ግሩም ነው። 13 ላይ ይመስለኛል ታላቁ ሩጫ ብልሃል፣ ቶሎ ፈጥኖ ሰው የሚከሰትለት በአዲስ አበባ በየጊዜው የሚደረገው ታላቅ ሩጫ ነው። ምናልባት ከዛ በተለየ ጭብጥ ላይ ያተኮረ ሊሆን ይችላል። አንዳንድ ስራዎችህ መንፈሳዊ ይዘት ያላቸው እምነት ወይም ሃይማኖት ቀመስ ክርስትና እምነትን ቀመስ የሆኑ መጽሐፍት ይመስሉኛል። ያነበብኩት የመፈተሽ እድል የገጠመኝ የተወሰኑትን ብቻ ነው እና እስኪ ሁለቱን ጥያቄዎች መልስልኝ። ዘጠነኛም ተዘሎ ከሆነ አስታውሰን፣ የተዘለለ መስሎ ተሰምቶኛል።
ሁለቱን አገጣጥማለሁ ብዬ ነው አንዱን የዘለልኩ። በመሀል አንድ ጻፍለት የሚል መጻሄት አለኝ። መጻሄት የሚለውን ቃል ራሴ ነኝ የፈጠርኩት።
ምን ማለት ነው?
ያ ደግሞ መጻሄት የእንግሊዘኛውን ቡካዚን የተረጎምኩበት ነው። አንድ ጊዜ የወረቀት እጥረት እና የህትመት ውድነት በነበረ ጊዜ ትራይ ቡካዚን የሚል አንድ ጽሁፍ አንብቤ ነበር። ቡካዚን ማለት ቡክ ኤን ማጋዚን፣ መጽሐፍና መጽሔትን በአንድ ላይ ማለት ነው። እና በአማርኛ ምን ብዬ ልፍታው ብዬ መጻሄት፣ መጽሐፍና መጽሔት የሚል ቃል ፈጥሬለታለሁ። እና በምሄድባቸው ክፍለ ግዛቶች ሁሉ የስነ ጽሁፍ ስልጠና ስሰጥ ሰዎች ሲጨርሱ የምስክር ወረቀት እንደሚሰጣቸው ሁሉ እኔ ያችን ነው ለሰዎች በስጦታ የማድላቸው። እና ጻፉ እያልኩ የማበረታታበት ነው። እና የተዘለለው እሱ ነው። ወደ ታላቁ ሩጫ ስመለስ እንዳልከው አጻጻፌ በሁለት አይነተኛ መደቦች ይከፈላል። ለጠቅላላ እውቀት የሚጠቅሙ እና ለነፍስ እውቀት የሚበጁ ብዬ ለሁለት ከፍላቸዋል። እና እንደ ጠረጠርከውም ታላቁ ሩጫ ስለ ሀገራችን የሩጫ ታሪክ፣ ስለ ታላቅነታችን የሚያወራ ሳይሆን ምንም እንኳን ያንን በምሳሌነት ቢጠቀምም የሚያወራው ስለ ህይወት ሩጫ ነው። ሁሉም ሰው ይሮጣል፣ አንድ ቀን ይጨርሳል፣ የሚጨርስበት ቀን አለው። እና ያንን ሩጫ እንዴት ነው በድል መጨረስ የምንችለው ብዬ ሰዎች ያላዩትን ሌላ አንግል ነው የማሳየው በዚህ መጽሐፍ። እና የሚገርመው ግን ምድራዊውም ይሁን ሰማያዊው ሩጫ በጣም ተመሳሳይነት አላቸው። በነገራችን ላይ ምድራዊው ከሰማያዊው ይኮርጃል እንጂ ሰማያዊው ከምድራዊው አይቀዳም። ስለዚህ ብዙዎቹ መርሆች ከዛ የተወሰዱ ናቸው። ለምሳሌ አንዱን ባነሳ መለማመድ እና መመዝገብ የሚሉ ነገሮች አሉ። ያ ይገላበጣል። በምድራዊው ሩጫ አስቀድመህ ትለማመዳለህ፣ ሚኒማውን ታሟላለህ፣ ከዛ ሄደህ ለውድድሩ ትመዘገባለህ። ሰማያዊ ከሆነ ግን አስቀድመህ ተመዝግበህ ነው ወደ ልምምድ የምትገባው። እንዲህ አይነት ብዙ ያልታዩ ሚስጥሮችን ተነትንበታለሁ። ቁጥር አንድ ላይም ያነሳሁትን የማዕበል መንገደኞች እንዲሁ እንደ ምሳሌ ብንወስደው ብዙ አድማጮችህ የማዕበል ዋናተኞች ከሚባለው ተከታታይ ድራማ ጋር ዝምድና እንዳላቸው አስባለሁ። እኔ ደግሞ ማዕበል ላይ ከሚዋኙ ይልቅ ሰዎችን ማዕበል ላይ መንገደኛ አድርጌ ነው የሳልኳቸው እና ከግራ ከቀኝ የሚያንገላታን ሚዛን የሚያስተን ሲመቸውም አንገዳግዶ የሚጥለን ማዕበል ሁሌ አብሮን እንደሚኖር ነው ይሄ መጽሐፍ የሚናገረው ግን ተነስቶ መቀጠል የሚባል አማራጭም እንዳለ ያመለክታል።
መልካም።
ይሄ ነው እንግዲህ ከሞላ ጎደል።
አለማየሁ፣ የመንደርደሪያ ወጋችንን እንቋጫለን። ከመጽሐፍትህ ገጾች ገለጥ ገለጥ አድርገን በመጽሐፍትህ ይዘትና በድርሰት እንዲሁም ንባብ ዙሪያ ለሚኖሩን ተከታታይ ወጎቻችን የመንደርደሪያ ያህል ነው። ለአሁኑ ለጊዜ አመሰግናለሁ። መልሼ እንደማገኝ ተስፋ አድርጋለሁ። እግዜር ይስጥልኝ።
እኔም ስለተሰጠኝ እድል አመሰግናለሁ። ደግመን እስክንገናኝ እንግዲህ አድማጮችህ ቢያንስ ወደ ፌስቡክ ገጽ እየሄዱ አንዳንድ አጫጭር ጽሑፎችን እያነበቡ እንደሚጠብቁን ተስፋለኝ። አመሰግናለሁ።
ተሳተፉ ስንል አድማጮችን በምንጋብዝበትና በምናበረታታበት ፕሮግራማችን
የገጠመን አንድ ድንገትን በለው ብቻ የግድ መንሳት ያለበት ጉዳይ በመሆኑ አንዳንድ እንላለን።
በመሰረቱ የአገር ጉዳይ የሁሉም ነው።
ይህ አባባል ታዲያ ለአገር ጉዳይ ለፕሮግራሙም ጭምር ይሰራል።
በመሆኑም እነዚህ ድምጾች ለምን ተሰሙ የሚል አይነት አስተሳሰብ ለጋራ ችግሮች አግባቢ መፍትሄ ለመፈለግ የመነጋገርን ጥበብ ሁነኛ ሚና ያላገናዘበ ከመሆኑ በላይ
ጨርሶ በፕሮግራሞቻችንም ተቀባይነት የሌለው ጭምር ነው።
አስተያየት ሰጪው አስተያየታቸው በሳምንቱ ቀናት ፕሮግራሞቻችን ተደምጧል።
የመንግስት ባለስልጣን ተጋብዘው ቀጥሮ ሰጥተው ሳይችሉ የቀርቡበትን በቀደመው 3 የተለያዩ ተቃዋሚ የፖለቲካ ድርጅት ተጠሪዎች የተሳተፉበትን ውይይት ነው ያነሱት።
3ቱ ተቃዋሚዎች ለምን ቀረቡ ሲሉ የተቃወሙት
ለመዋያት ቃል ከሰጡን በኋላ ሳይሳተፉ የቀሩትን የመንግስት ባለስልጣን አጋጣሚ በጊዜው አስተዋውቀናል።
ከሁሉም የሚገርመው ይሄ አስተያየት የኢትዮጵያ ህዝብ የሚቀበለው አይደለም የሚለው አነጋገር
እንደዛ ያለ ድምዳሜ መስጠታቸው አንድ ነገር ነው። እናልባትም ለአድማጮች በመናቀርብበት ጊዜ ብዙ ጊዜ እንነግራለን በቀረቡ መተቸትም አስተያየት መስጠት ባለበት ፕሮግራም ላይ የበኩላችሁን በሉ ብለን እናበረታታለን። ነገር ግን አንድም መሰረቱን የሳተ ከሆነ ሁለትም የግል ድምዳሜው ከተባለው ነገር ያለፈም ሲሆን እኛም ራሳችን ኃላፊነት አለብን። ባለፈው አስደምጠናል። አሁን ደግሞ ለመነጋገሪያ እንዲሁል ስንል ደግመናል። አድማጮች ያን መሰረት እንዲረዱ ያስፈልገናል።
ሁለት ነገር እኮ ነው። አንደኛ ነገር ማንም ሰው እንደፈለገው አስተያየት ሰጥ ይችላል። ግን ያ አስተያየቱ እሱ ካልተስማማው የኢትዮጵያ ህዝብም አይስማማውም ብሎ መደምደም ማን ነው አንድ ሰው ዝግጁ ብሎ የኢትዮጵያ ህዝብ ይሄን አይፈልግም?
ውክልና የኢትዮጵያ ህዝብ ውክልና ሊኖረንም አይችልም ማናችንም።
እና ትንሽ እዛ መታረም አለባት። በተረፈ አድማጫችን አስተያየት ሁሉ ጊዜም ይሰሙ ይችላሉ።
እናስተናግዳለን። ለነገሩ እኚህ አድማጫችን በተደጋጋሚ አስተያየት ይሰጣሉ። በኢትዮጵያ ጉዳይ ላይ በተደረጉ ውይይቶች ላይ በንቃት የሚሳተፉ ናቸው። ሲከታተሉ እንደ እንግዳም አይደሉና አድማጮች ያዘጋጅሃል ያውቋቸዋል። በተጨማሪ ደውለውልን የመሰላቸውን ነገር ከሰጡት አስተያየት በተጨማሪ ይነግሩናል። እዚህ ጋር መታየት ያለበት ጎልቶ መውጣት ያለበት አንድ ነገር አጽንኦት የምንሰጠው ግን አንደኛ ሁሉም በኢትዮጵያ ጉዳይ ተዋናይ የሆኑ ወገኖች ድርሻ እንዳላቸው ከመረዳት ይጀምራል። የአገር ጉዳይ ውጥኑም ይሄው ነውና የቀረቡ ሐሳቦች ላይ ነቅሶ ይሄ ልክ ነው ይሄ ልክ አይደለም ክፍት ነው ለዛም ነው የቀረበው። አላማው ደግሞ ወደፊት የሚያራምዱ ነገሮችን መፈለግ ነውና ቀድሞ በተለመደው መንገድ የሚሄድ ዝንባሌ እንደማይረዳ እንዲመለከቱ እንፈልጋለን።
ሰቾ ደግሞ የመንግስት ተቃዋሚ ብቻ ለምን ቀረቡ ብለው ላሉት ነገር በአጋጣሚ የመንግስትን ባለስልጣን እስከ መጨረሻ ደቂቃ ስንጋብዝታ እሺ ብለው ስንጠብቅ በአጋጣሚ ሳይመቻቸው ቀረ አልቀረቡም። ይሄን እንኳን ተቀሰሉልን።
ተቃዋሚ ድርጅቶቹ ራሳቸው የተለያዩ ናቸው፣ የራሳቸው ጠባይ ያላቸው ናቸው። በኢትዮጵያ ጉዳይ ግን ተዋናዮች ናቸውና እንደየፊናቸው መሳተፍ ነበረባቸው። ምናልባት ለአድማጮች አዲሱ ማስተዋወሻ መስጠት ያለብን ሌላው ነገር የሀገር ጉዳይ ተሰሚነት ያላቸው ግለሰቦችን ነበር አመት ተኩል ያደረግነው። አሁን የፖለቲካ ድርጅቶች ተጠሪዎችም የነሱንም አዎንታዊ ድርሻ መጫወት በሚችሉበት እናሳተፍ በሚል ነው የተደረገውና ይህን ያህል ካልን ይበቃል።
ባጭሩ የሀገር ጉዳይ የዜጎች በሙሉ ጉዳይ ነው። ባቀረብናቸውም ሆነ በሌሎች አነጋጋሪ ጉዳዮች ዙሪያ ሐሳባችሁን ልታደርሱን የፈቀዳችሁ
እናም ድምጻችሁን መልሰን እናሰማ ዘንድ ለተሳትፎ ተጋብዛችኋል
ለራዲዮ መጽሔት ስትሉ አሁን ተክታችሁ ጻፉልን፣ ደውሉልን።
የስልክ ቁጥራችንን እናስታውስ፣ 202-205-9942 የውስጥ መስመር 14።
ኢሜይል ሆን አት voanews.com ብላችሁ ትጽፋላችሁ።
ደብዳቤ ለአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የራዲዮ መጽሔት አዘጋጆች
330 ኢንዲፔንደንስ አቨኒው SW ሳውዝ ዌስት ማለት ነው፣ ዋሽንግተን ዲሲ 20237 ላኩልን።
አሁን በርግጥ ወደ ማጠናቀቁ ልናቀና ነው።
ከጀመርነው ከዚህ ስልት ጋር እንተዋቸዋለን። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየሉቱ ከምሽት 3 ከ4 ሰዓት በ19ና በ22 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ።
ነገ ሰኞ ከምሽት 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
ፕሮግራም አቀናባሪያችን ንጉሱ ታምሬ ጋራ የራዲዮ ሙሴት አዘጋጅና አቅራቢዎች
አሉላ ከበደና
አዲሱ አበበ በዚሁ እንሰናበት።
ሰላም፣
ደህና ደሩ።
Oh, አቃ